የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የዛሬ አርብ ሚያዝያ 18 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
የጌዲዮ ተወላጆች የጉጂ ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአካባቢው ሰላም ወደ ነበረበት መመለሱ እንዲረጋገጥላቸው ጠየቁ።
በሚደረግ ክሳላይ ትላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡኛ በእግራችን ረግጠን እንገባለን አገራችን ነውና።
በሙሉ ዘገባ እንመለስበታለን።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ዛሬ በኦርቶዶክስ ክርስቲያን አድማጮች ዛሬ በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስነ ስቅለት ታስቦሏል። ስለሱም የሚያተኩር ፕሮግራም አለ።
ዛሬም እኛ ይሄንን በዓል ስናከብር ወገኖቻችን ያሰብን ይልቁንም አገራችን ኢትዮጵያን ያሰብን ስናከብረው የሚገባ በዓል ነው። እሱ ወዶናልና እኛም ልንዋደድ ያስፈልገናል። ዛሬ በአገራችን በአንዳንድ ቦታ የምንሰማው ነገር በእጅጉ የሚያሳዝን ሁኔታዎችን የምንሰማው
የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኒኤል ናቸው ይዘናቸዋል።
ሌሎች ለምሽት ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የልዩ ካውንስል ሮበርት ሙለርን የምርመራ ሂደት ለማስተናከል ሲሉ የዋይት ሃውስ ቤተ መንግስት ካውንስል የነበሩትን ማጋነን ሙለርን ከስራቸው እንዲያባረሩ አዘዋል የሚለውን ክስ አስተባብለዋል። ሙለር ከሶስት ዓመታት በፊት ከተካሄደው የትራምፕ የምርጫ ዘመቻ ጋር ሩሲያ ግንኙነት ይኖራት እንደሆነ የማጣራት ምርመራ ሲያካሂዱ መቆየታቸው የሚታወቅ ነው። ሙለርን የማባረር ህጋዊ ፍቃድ ያለኝ ቢሆንም የውሸቱ ሚዲያ ተሳስቶ እንዳቀረበው የዋይት ሃውስ ቤተ መንግስት ካውንስል የነበሩት ማጋነን ሙለርን እንዲያባረሩ አልጠየቅኩም። ሙለርን ለማባረር በወስን ማጋነን መጠየቅ አያስፈልገኝም ራስዬ አድርገው ነበር ሲሉ ትራምፕ ዛሬ በትዊተር ገጻቸው ላይ ገልጸዋል።
ቻይና የቤልት ኤንድ ሮድ ኢኒሼቲቭ ወይም የመቀነትና መንገድ መድረክ የተባለውን እቅዷን የማሻሻል ዓላማ እንዳላት አመላክታለች። ማሻሻያ የምታደርገው ግልጽነት ይጎድለዋል፣ የአካባቢ ጥራት ጥበቃው አደጋ አለው፣ ለመሰረተ ልማት ዝርጋታ የሚሰጠው ገንዘብ የብድር ጭነትን ያስከትላል ለሚሉት ነቃፊዎቿ ምላሽ ለመስጠት መሆኑ ግልጽ ሆኗል። የቻይናው ፕሬዚዳንት ጂንፒንግ ዛሬ ቤጂንግ በተደረገው የሁለተኛው ቀን የቤልት ኤንድ ሮድ ኢኒሼቲቭ ጉባኤ ላይ ባደረጉት ንግግር የበለጸጉት ሀገሮች ስለሚያቀርቧቸው ነቀፌታዎችና ከእስያ አጋሮቻቸው ስለሚሰሙት ቅሬታዎች መንግስታቸው እንደሚያውቅ በግልጽ ተናግረዋል። ሁሉም ነገር በግልጽነት መሰራት አለበት፣ በምንም አይነት ለሙስና ትዕግስት አይኖርም ብለዋል። መንግስታቸው በአሁኑ ወቅት መሰረተ ልማትን ለመዘርጋት በሚደረገው ኮንትራክት የዓለም አቀፍ መልክን ያከበረ እንዲሆን ለማበረታታት ሲል የዕዳ ዘላቂነት ማዕቀፍ ያቀርባልም ብለዋል የቻይናው መሪ።
ኬኔዲስ የሚል መጠሪያ የተሰጠው ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል ትናንት ሌሊት ሰሜን ሞዛምቢክን አተራምሷል። 30,000 የሚሆኑ ሰዎች ማዕበሉ ሊደርስባቸው ይችላል ከሚባሉት ቦታዎች እንዲወጡ መደረጉን የአስቸኳይ ጊዜ ሥራ ባለሥልጣናት ገልጸዋል። የአየር ትንበያዎቹ በገለጹት መሠረት ኬኔት በአምስት ሜትር ርዝመት የሚዘሉ ማዕበሎችን ሊያስከትል ይችላል። 600 ሚሊ ሜትር የሚሆን ዝናብ የማውረድ አቅምም አለው ተብሏል።
በሽሪላንካ ዙሪያ የእምነት ቦታዎችን ደህንነት ለመጠበቅ ሲባል በብዙ ሺዎች የሚቆጠሩ ጠባቂዎች በተመደቡበት በአሁኑ ወቅት ሙስሊሞች ዛሬ የጸሎት ጥሪን አክብረዋል። ባለፈው እሁድ የፈረንጆች ፋሲካ በዓል ላይ በአብያተ ክርስቲያናትና በሆቴሎች ላይ ለተከፈተው ጥቃት ተጠያቂዎች ጽንፈኛ ሙስሊም ናቸው መባሉ የሚታወቅ ነው። አብዱላሂ መሐመድ የተባሉ የ48 ዓመት እድሜ አማኝ ከጸሎቱ በፊት ለአሶሲየትድ ፕሬስ ሲናገሩ ሙስሊሞች ብቻ ሳይሆኑ ቡድሃውያን፣ ክርስቲያኖችና ሂንዱዎች ሁሉም ስጋት አድሮባቸዋል ብለዋል። ሽሪላንካ ውስጥ ተጨማሪ ጥቃት ሊኖር ይችላል የሚል ወሬ ስላለም ኮሎምቢያ ያለው የዩናይትድ ስቴትስ ኤምባሲ ሰዎች ከእምነታቸው ቦታ እንዲርቁ መክሯል። አድማጮች ለሰዓቱ ያዝናቸው አጠራሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢኔት ክስተቶቻችን ጋር አብራችሁን ቆዩ። የካቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ let's cross boundaries together.
አሜሪካ ድምጽ እየተዘጋጀ የሚቀርብላችሁን የጋቢና ቪኦኤ ዝግጅታችንን ነው የምትከታተሉት። ወደ መጀመሪያው ዝግጅታችን እንለፍ። ከምስራቅና ምዕራብ ጉጂ ዞኖች የተፈናቀሉ የጌዲዮ ብሔር ተወላጆች ውስጥ በመጀመሪያው ዙር 15000 ዜጎችን ወደ ቀያቸው ለመመለስ ከትላንት በስቲያ አንስቶ እንቅስቃሴ ተጀምሯል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው ማለትም በአካባቢው የተፈናቀሉበት ጉጂ ዞን ማለት ነው የደህንነት ስጋት እንዲቀረፍላቸው ጠይቀዋል። የተፈናቀሉ ዜጎች ይህን ጥያቄ ያቀረቡት የኦሮሚያና የደቡብ ክልል ከፍተኛ ባለስልጣናት በገደብ ወረዳ ተፈናቃዮቹ በሚገኙበት ቦታ ተገናኝተው በተወያዩበት ጊዜ ነው። በተጨማሪም በምዕራብ ጉጂ ዞን የተገኙት የኦሮሚያ ክልል ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ተፈናቅለው እዛው ቀርጫ የሚገኙ ተፈናቃዮችን አነጋግረዋቸዋል። ዮናታን ዘብዲዮስ ከዲላ በተከታዩ ዘገባ ይዳስሰዋል።
ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች ተፈናቀሉ የገዲዮ ብሔር ተወላጆችን ወደ ቀያቸው ለመመለስ አላማ ያደረገ የምክክር መድረክ የኦሮሚያና የደቡብ ክልል ከፍተኛ መንግስት ባለስልጣናት በተገኙበት በገዲዮ ዞን ገደብ ከተማ ከትናንት ጀምሮ የተካሄደ ይገኛል። በዚህ መሰረትም በመጀመሪያው ዙር 15000 ዜጎችን ወደ ቀያቸው ለመመለስ ከትናንት አንስቶ እንቅስቃሴ ተጀምሯል። በዚህ መድረክ ላይ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረገው ቅድመ ዝግጅትና የቀጠናው ጸጥታ ያለበትን ደረጃ የሚያሳይ ሰነድ ተዘጋጅቶ ለተፈናቃዮች ቀርቧል። ይሁን እንጂ ወደ ቀያ ከመመለሳቸው በፊት በከተማው ያለው የደህንነት ስጋትና የሰላም ጉዳይ እልባት እንዲያገኝ ተፈናቃዮች ጠይቀዋል። በቀረበው ሪፖርት ላይ የተፈናቀሉ ዜጎች ሐሳባቸውን ያቀረቡ ሲሆን ተቃውሟቸውን ለከፍተኛ ባለስልጣናት ገልጸዋል። በዚህ መሰረትም በቂ ቅድመ ዝግጅት አለመደረጉና የከተማው ሰላም በተመለከተም አንጻራዊ ሰላም አለ ተብሎ ለተፈናቃዮች የቀረበላቸውን ሐሳብ ተቃውመውታል። የቀርጫ ተፈናቃይ አቶ ጎበና ወሬራም
የ2010 ላይ ለአራተኛ ጊዜ ተፈናቅለናል። ጎንደሮ ከተደረገ ወዲህ ምንም አይነት ግጭት የለም፣ ምንም አይነት የሰላም ችግር አልነበረም የሚለው ነገር እጅግ በጣም ያምናል። ምክንያቱም ሰው የሞተ ነው፣ ሰው የሚረፈ ነው። እርዳታ የተሰጠው ዋሮ ጠቅላላ ከህዝብ ተገርፎ ለሶስተኛና ለአራተኛ መፈናቀል ተዳርጓል። አለት ሲባል እዛታች ያለው ወረዳ አስተዳደር የሚሰማ አይደለም። የወረዳ ፖሊስ ሰው ሞተ ብሎ ለአቤቱታ ሶስት እየተቀበለ አይደለም። ይህ በሆነበት በእውነት ሰላም አለ ሲባል ያመናሉ። እግዚአብሔር አሳያችሁ።
የቀርጫ ወረዳ ልዩ ጅጋ ቀበሌ ነዋሪ የነበሩትና የ12 ልጆች እናት ወይዘሮ ሲንቀ ደግፌ ወደ ቀያቸው እንዲመለሱ ጥረት መደረጉ እንዳስደሰታቸውና ቀድሞውንም ሲጠይቁት የነበረው ጉዳይ መሆኑን ጠቅሰው በዜጎች ላይ የግድያ የማፈናቀልና ንብረት የማውደም ወንጀል የፈጸሙ ግለሰቦች ባልተያዙበት ሁኔታ እንደምን ወደ ቀያችን እንመለሳለን ነው ያሉትም። ወደ ቀያችን ከመመለሳችን በፊት ለወደመው ንብረታችን ካሳ እንደሚከፈልና የምንጠልልበት ቦታ እንደሚዘጋጅ ቃል የተገባልን ቢሆንም የተደረገ ቅድመ ዝግጅት አለመኖሩን ገልጸው ጉዳዩ ውሃ ቅዳ ውሃ መልሶናል ነው ያሉትም። ከዚህ በተጨማሪም አሁንም ቢሆን የደህንነት ስጋትና የአካባቢው ሰላም አለመረጋጋቱን የተናገሩት አቶ አለማየሁ በራሶ ምዕራብና ምስራቅ ጉጂ ዞኖች ከታጠቁ ኃይሎች እንዲጸዳና በወንጀሉ እጃቸው አሉ የሚባሉ የመንግስት ሹማምንቶችን ጨምሮ በሕግ እንዲጠየቁ ቅድመ ሁኔታ አስቀምጠዋል።
እንደ በፊቱ በየቀኑ 4 እና 5 እየተገደለ ስለ አይደለ አንጻራዊ ሰላም አለ ላለው የለውም በሚለው ዙራ ላይ ደግሞ ዛሬ ራሱ ሰውከ ላይ ትንኮሳ አለ። ጋለሰ ሰውከ ማለት ነው። ከቀበሌ ምልሻ አንድ ሰው ተመቷል። ከኦነግ ጋር ተጋጭቶ ማለት ነው። ቢቢ ደሙቅሳ ላይ ትላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡ፣ እኛ በእግራችን ረግጠን እንገባለን፣ አገራችን ነውና።
የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አህመድ ቱሳ በውይይቱ ወቅት እንዳሉት ተፈናቃዮች ያነሷቸው ችግሮች ተጨባጭ ናቸው። በተለያዩ ጊዜም የተፈጸሙ የአፈናጠም ስህተት እንደማይደገግም ገልጿል።
መንግስት በተደጋጋሚ ቃል ይገባል አይፈጽምም የተባለውን ነገር ከዚህ በፊት በጋራ ገምግመን ያከፍተት እንዳለ አረጋግጠናል። ያው መንግስት በፌደራል ደረጃ በክልል ደረጃ የሚሰሩ ስራዎች አሉ ተጓተዋል። በዛ ምክንያት ዜጎች ምናልባትም ከዚህ ቀደም ብሎ ወደ ቦታቸው ተመልሶ መቋቋም ከሚችሉበት ጊዜ በላይ የተራዘመ ጊዜ ወስዷል።
ተፈናቃዮች ወደ ቀያቸው ለመመለስ ከፍተኛ ፍላጎት እንዳላቸው ተናግረው ጎጂ ኦሮሞዎችም የተፈናቀሉ ዜጎችን መልሶ ለመቀበል ዝግጁ መሆናቸውን አስታውቀዋል። በዚህ ወቅትም የሰላም ጠባቂ ራሱ ህዝቡ መሆን አለበት ነው ያሉትም። ይህንን ስናደርግ በአመራር ውስጥ የተሰገሰጉ ጥፋተኞችን ቢሆኑ የጸረ ሰላም ኃይሎችን ተጽዕኖ ማስቆም እንችላለን ብሏል። የደቡብ ክልል ምክትል ርዕሰ መስተዳድር እና የክልሉ ሶፍትና ፐብሊክ ሰርቪስ ቢሮ ኃላፊ አቶ ኤልያስ ሽኩር በበኩላቸው በከታይ ዘላቂ መፍትሄ ለማምጣት ቆም ብለን እናስብበትና ግዴ ሳንሰጥ የምንሰራው ጉዳይ ነው ብሏል። በክልሉም ሆነ በአገር ደረጃ የጸጥታ ችግር በሁሉም አካባቢዎች መኖራቸውን ጠቅሰው በለውጥ ውስጥ የተፈጠሩ ቀውሶች መሆናቸውን ተናግረዋል። እሳቸው ጸረ ሰላም ኃይል በማለት የገለጿቸው የተጠቁ ኃይሎች ችግር መፍጠራቸውን ተናግረው ዘላቂ መፍትሄ ለማምጣት በጋራ መስራት ያስፈልጋል ነው ያሉትም። ሁሉን ነገር በአንድ ጊዜ መፍታት እንደማይቻል የጠቀሱት ምክትል ርዕሰ መስተዳድሩ የአገሪቱን አቅም ታሳቢ በማድረግ እንደሚፈታና መንግስትም ብቻውን ችግሩን ማቃለል እንደማይችል ገልጸዋል።
ችግሩን የሚፈታው ከዚህ ከሰራዊታችን ጋር ህዝቡ ባለቤት ሆኖ በጋራ ሲሰራ ነው። የዛ አካል ደግሞ እዚህ ያላችሁ ወገኖቻችን ናችሁ።
ይህ በእንዲህ እንዳለ ዛሬ በምዕራብ ጉጂ ዞን ቀርጫ ወረዳ የተገኙት የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ የኦሮሚያ መንግስት የተፈናቀሉ ዜጎች ወደ ቀያቸው በሚመለሱበት ወቅት አስፈላጊውን ድጋፍ እንደሚያደርግ ተናግሯል። የክልሉ መንግስት በጥፋተኛ ኃይሎች ላይ ቁርጠኛ እርምጃ እንደሚወስድም አረጋግጧል። በሁለት ህዝቦች መካከል የተፈጠረ ግጭት አለመኖሩን የገለጹት ምክትል ፕሬዝዳንቱ የጉጂ ኦሮሞና የገዲኦ ብሔር አንድነትና አብሮነት ማጠናከር እንደሚያስፈልግም ተናግሯል። ከሚያዝያ 17 2011 ዓ.ም ጀምሮ ከሚያዝያ 30 የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም።
ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት ከአሜሪካ ድምጽ ራዲዮ። በአማራ ክልል የተለያዩ የጤና ጥበቃና ማሰልጠኛ ተቋማት ውስጥ ያሉ የሕክምና ባለሙያዎች ቅሬታቸውን ያሰሙበት ሰላማዊ ሰልፍ ትናንት ባህር ዳር ከተማ ውስጥ አካሂደዋል። ጥያቄዎቻቸው ከቅጥር፣ ከደሞዝ፣ ከጥቅማ ጥቅምና ወጪን ከመጋራት ጋር የተያያዙ መሆናቸውን ተሰላፊዎቹ ተናግረዋል። ሰልፉን የተከታተለችው አስቴር ምስጋናው ተጨማሪ ይዛለች።
ቁጥራቸው ወደ 200 የሚጠጉ ከፈለገ ህይወት ሪፈራል ሆስፒታል፣ ከጋምቢቲችን ጋር አጠቃላይ ሆስፒታል፣ ከጥበበ ጊዮን ስፔሻላይዝድ ሆስፒታልና ከአዲስ ዓለም ሆስፒታል የተውጣጡ የህክምና ባለሙያዎችና ተማሪዎች በባህር ዳር ከተማ ከሙያ ጋር በተያያዘ ያላቸውን ቅሬታ በሰላማዊ ሰልፍ ገልጸዋል።
እናቶችና ህጻናት በከፍተኛ መጠን በሚሞቱበት
አገር
የጤና ባለሙያዎቹና ተማሪዎቹ ጥያቄያቸውን ያነሱት በሀገር አቀፍና በክልል ደረጃ ያሉ ችግሮችን በመጥቀስ ነበር። የመጀመሪያው ከደሞዝና ከትርፍ ሰዓት ክፍያ ጋር እንዲሁም ከሌሎች ጥቅማ ጥቅሞች ጋር በተያያዘ ነበር።
ስሜ ዶክተር አንድነት አዱኛ ይባላል። በፈለገ ህይወት ሪፈራል ሆስፒታል ጠቅላላ ሐኪም ነኝ። እንደ ሀገር አቀፍ የሐኪሞችን ችግር ካየን የመጀመሪያው የደሞዝ ጥያቄ ነው። የደሞዝን ጥያቄ ስናነሳ የአንድ ጠቅላላ ሐኪም ደሞዝ 6179 ብር ነው። ተቆርጦ 4776 ብር ነው የሚደርሰው። አዲስ አበባ ላይ የተመደቡ ሐኪሞች 4776 ብር ኮንዶሚኒየም እንኳን መከራየት አይችሉም። ጤና ቢሮዎቹ ሐኪም መቅጠር አልቻሉ። 48 ሐኪም ተመድቦላቸው መቅጠር የምንችለው 10 ሐኪም ነው፣ ስልክ እንደውልላቸዋለን ተብሎ ተበትነዋል። በዚህ ሰዓት ባለፉት ሁለት ወራት 25 ሐኪም ተመድቦ አንፈልግም ተብሏል። ነገር ግን በቂ ሐኪም እንደሌላቸው እነሱም ያምናሉ።
ዶክተር ታደሰ ፈንታ እባላለሁ። በባህር ዳር ዩኒቨርሲቲ የመጀመሪያ ዓመት የቀዶ ሕክምና ተማሪ ነኝ። ሄልዝ ኢንሹራንስን በተመለከተ ነው። የጤና ሕክምና እንዲኖረን እንፈልጋለን።
በጤና ጥበቃ ሚኒስቴር የሰው ሀብትና አስተዳደር ዳይሬክተር አቶ ሀብታሙ ደምሴን በስልክ ለማግኘት ያደረኩት ሙከራ አልተሳካም። ነገር ግን ከአማራ ብዙሃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ እንደሚያመለክተው ሰልፈኞቹ ያነሷቸው ጥያቄዎች ተገቢ ናቸው ብለዋል። በቅርቡም በአንዳንድ የሀገሪቱ ክፍሎች እንደዚህ አይነት ጥያቄዎች እየተነሱ መሆኑን ጠቁመው ሚኒስቴር መስሪያ ቤቱ ከወራት በፊት ከጤናው ዘርፍ ጋር ተያይዞ የሕክምና ባለሙያዎች የሚያቀርቧቸውን ጉዳዮች ለመመለስ አንድ ግብረ ኃይል አቋቁሞ የዳሰሳ ጥናት ማጥናቱንም ገልጿል። ግብረ ኃይሉ ያደረገውን የዳሰሳ ጥናት መሰረት በማድረግ ወጥ የሆነ መመሪያ ለማዘጋጀት እየተሰራ መሆኑንና በቅርቡም የሚመለከታቸው አካላት እንዲያጸድቁት ሚኒስትሩ እየጣረ መሆኑን አመላክተዋል። ሌላው ሰልፈኞች ያነሱት ጥያቄ ደግሞ ተወጪ መጋራት ጋር የተያያዘ ነው።
አንድ ሐኪም ተምሮ ለመጨረስ ከመንግስት ጋር የሚፈርመው ኮስት ሼሪንግ 43000 ብር አካባቢ ነው። ነገር ግን አንድ ሰው ሙያ ፈቃዱን ማግኘት ካለበት 427000 ወይም ኦልሞስት ግማሽ ሚሊዮን የሚጠጋ ብር ይከፍላል። ነገር ግን ያንን የሙያ ፈቃዱን እስከሚያገኝ ድረስ የሚከፈለው ደሞዝ 112000 ብር ብቻ ነው። ስለዚህ የሚወጡት ህጎች የሚወጡት ፖሊሲዎች በሙሉ ሐኪሙንና የህክምናውን ማህበረሰብ ማዕከል ያላደረጉ የፖለቲካ ውሳኔ ነው የሚሆኑት።
የሳይንስና ከፍተኛ ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ የሚከተለው መልስ ሰጥተዋል።
ወጪ መጋራት ጋር በተገናኘ ያቸውን ሰምተናል። ከዚህ በፊትም ለሌሎች ተቋማት ለተነሳ እንዲጋሩ የሚጠበቀው ወጪ ተጋነነ ነው። ትክክለኛ ወጪውን አይገልጽም የሚል ተነስቷል። ወደ 480000 እንደዚህ እንጋራለን የሚል ይሄ ምንጩ ምን እንደሆነ ወደኋላ ሄዶ የመፈተሽ ስራ እንዲሰራና ትክክለኛ ወጪ በትክክል ተሰጡ ያንኑ እነሱ ላይ የወጣባቸው ወጪ እንዲቀሩ በሁለቱም ሚኒስትር መስሪያ ቤቶች ተነስተዋል። ይህ ሲጠናቀቅ ለሁሉም ተማሪዎች ተግባር የሚደረግ ነው የሚሆኑ። የሙያ ፈቃዳቸውን የሚሰጠው አገልግሎታቸውን ከተወጡ በኋላ አገልግሎታቸውን አሁን ምደባ ሁሉም እያገኙ ስላልሆነ በተለይ ምደባ የማያገኙትን የሙያ ፈቃዳቸው ተሰጥቷቸው ግን የውጭ መጋራታቸውን ሲጨርሱ ዋናው የትምህርት ማስረጃቸውን እንዲወስዱ የሚያስችል አሰራር እየተዘረጋ ነው ያለው።
መቼ እውን ይሆናል?
ስራው ተጀምሯል። ሊጠናቀቅ የሚገለጽ ነው የሚሆን።
ባለሙያዎቹና ተማሪዎቹ በሶስተኛ ደረጃ ያነሱት ጥያቄ ደግሞ በክልል ደረጃ ነው። በተለይ የፈለገ ህይወት ሪፈራል ሆስፒታል ከጥበበ ግዮን ስፔሻላይዝድ ሆስፒታል ጋር ለ12 ዓመታት አብረው ሲሰሩ ቆይተዋል። ጀማሪ ሐኪሞችም ከነባር ሐኪሞች ጋር አብረው እየሰሩ የልምድ ልውውጥ ያደርጉ ነበር። አሁን ግን ይህ የለም ይላሉ።
የጥበበ ግዮን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ወይም የባህር ዳር ዩኒቨርሲቲና የፈለገ ህይወት ሪፈራል ሆስፒታል ነው ለ12 ዓመት አብረው በጋራ ሲሰሩ ነበር። ምክንያቱ ፋይናንሻል ነው የሚል ካቨር አለው። በትክክል ኢንቨስቲጌት ማድረግ ይፈልጋል። የሰልፍ ዋና አላማም የሚመለከተው አካል ይሄንን ነገር ኢንቨስቲጌት አድርጎ ውሳኔ እንዲሰጥበት ስለሆነ ማለት ነው። ነገር ግን 12 ዓመት ከሰሩ በኋላ ያለምንም ባክግራውንድ ፈለገ ህይወትን በቂ ሐኪም ሳይኖረው ጥበበ ግዮንም ወይም አዲሱ የባህር ዳር ዩኒቨርሲቲን በቂ መሳሪያ ሳይኖረው በአመራሮች ልብቻ ሁለቱ ተቋማት ተፋቱ።
ለዚህ መልስ ደግሞ የአማራ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አበባው ገበያውን ለማነጋገር በመሞከርም ፈቃደኛ ባለመሆናቸው አልተሳካም። በዚህ ርዕሰ ጉዳይ ተጨማሪ ባለሙያዎችን በማካተት ሰፋ ያለ ዘገባ ይዤ በቅርቡ የመመለስ ይሆናል። ከሰሞኑ በሀገሪቱ በተለያዩ የክልል ከተሞች ያሉ የህክምና ተማሪዎች ከጥቅማ ጥቅም ጋር በተያያዘ ሰላማዊ ሰልፍ ማድረጋቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ከአሜሪካ ድምጽ ከጋቢና ቪኦኤ የሚተላለፍላችሁ ፕሮግራም ይቀጥላል። ዛሬ በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስነ ስቅለት ታስቦ ውሏል። በሀገር ውስጥና ውጭ ያሉ ብዙ ኢትዮጵያውያን ወደ አብያተ ክርስቲያናት በመትመም በስግደት በጾምና በጸሎት ቀኑን አሳልፈዋል። የቀኑን ሃይማኖታዊ ዳራና ምእመናን በአለማዊ ኑሯቸው ልብ ሊሏቸው የሚገቡ የበዓሉን አንደምታዎች ይነግሩን ዘንድ የጠየቅናቸው ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ቀጣዩን አነጋግረውናል። ያነጋገራቸው ሀብታሙ ስዩም ነው።
እንግዲህ የዛሬው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በገባው አምላካዊ ቃል መሰረት የእኛን ሞት የሞተበት፣ የእኛን ቁስል የቆሰለበት፣ የእኛን ግርፋት የተገረፈበት ታላቅ ዕለት ነው። በሱ ቁስል እኛ ተፈወስን ብሎ ነቢዩ ኢሳይያስ እንደተናገረው በሱ መቁሰል እኛ የተፈወስንበት፣ በሱ መሞት ደግሞ በእኛ ላይ የነበረው ዘላለማዊ ሞት የጠፋበት የተደመሰሰበት፣ በሲኦል የነበሩ ነፍሳት ሁሉ ነፃ የወጡበት ታላቅ የነፃነትና የሰላም የፍቅር ቀን ነው። በዛሬው ዕለት በአዋጅ የተነገረው ህግ የተሻረበት የሞት ህግ ተሽሮ የሰው ልጆች በክርስቶስ መሰቀል የጠብ ግርግዳ የፈረሰበት ዕለት እንደሆነ ቅዱስ ጳውሎስ በኤፌሶን 2 ላይ ይናገራል። የጠብ ግርግዳ የፈረሰበት ነው ይላልና፣ ስለዚህ ይሄ በዓል ትልቁ መልእክቱ እሱ እኛን እንደወደደን እሱ ስለኛ ራሱን አሳልፎ እንደሰጠ እኛም እንደዚሁ ልንዋደድና ልንፋቀር እንደሚገባን ነው። ዛሬም እኛ ይሄንን በዓል ስናከብር ወገኖቻችን ያሰብን ይልቁንም አገራችን ኢትዮጵያን ያሰብን ልናከብረው የሚገባ በዓል ነው። እሱ ወዶናልና እኛም ልንዋደድ ያስፈልገናል። ዛሬ በአገራችን በአንዳንድ ቦታ የምንሰማው ነገር በእጅጉ የሚያሳዝን ሁኔታዎችን የምንሰማው የእርስ በርስ መገፋፋቱ፣ በብሔር በጎጥ መገዳደሉ፣ አንዱ ሌላውን ማሳደዱ በእጅጉ የሚያሳዝን ነው። መስቀሉን የምታከብር መስቀሉን የምትወድ ሀገር፣ ክርስቶስን የምትወድ ሀገር፣ ሀገረ እግዚአብሔር የሆነች ኢትዮጵያ ላይ እንዲህ አይነት የዘር ጥላቻ መሰማቱና መታየቱ በእጅጉ የሚያሳፍርና የሚያሳዝን ስለሆነ ወሩት እንዲህ አይነት ክፉ አድራጊዎች ከእንዲህ አይነት ድርጊታቸው የሚቆጠቡበት መስቀሉን በማየት የምንፋቀርበት የምንዋደድበት የምንረዳዳበት ሊሆን ይገባል። ኦቡ ከገባበት ጀምሮ እስከ ትንሳኤው ድረስ በቤተ ክርስቲያን የሚነገሩት የሚሰጡት ትምህርቶች ሁሉ የመድኃኒታችን ኢየሱስ ክርስቶስን መከራ መቀበል ስለኛ መጾሙን መጸለዩን መሞት መነሳቱን ነውና፣ ይሄ ሁሉ የተከናወነው የሰው ልጆችን ስለወደደን ነው። ምንም አድርገንለት ሳይሆን እንዲሁ ስለወደደን ብቻ ይወደዳቸውን እስከ መጨረሻው ድረስ ወደዳቸው ይላል ቅዱስ ቃሉ። ስለዚህ ይሄንን ፍቅሩን የምናይበት ስለሆነ በዚህ መልክ እንድናከብረው አደራላለሁ። እንግዲህ በዓሉ የሰላም የፍቅርና የበረከት ለሁላችንም ያድርግልን። አሜን።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ ይቀጥላል። በአማራ ክልል በጎ ኢትዮጵያን በሚል ስያሜ የተደራጁ ወጣቶች ዛሬ ባህር ዳር ላይ ወርሃዊ ስብሰባቸውን ሲያካሂዱ ይቅር መባባል እስከ ዛሬ ለተጠራቀሙ ችግሮች መፍትሄ ያስገኛል ብለው እንደሚያምኑ ተናግረዋል። ስብሰባውን የተከታተለችውና የማህበሩ መሪዎችና አባላትን ያነጋገረችው አስቴር ምስጋናው ናት። ቀጣዩን ዘገባ ልካልናለች።
በባህር ዳር ከተማ ደግ ኢትዮጵያውያን በሚል ስያሜ የሚታወቅ ያቻላቻ የመማሪያ የውይይት መድረክ የሚያዘጋጁ ወጣቶች አሉ። ወጣቶቹ ይህንን የመማሪያ መድረክ ያዘጋጁት ደግሞ በቅርቡ ነው። የሚገናኙትም በወራንዴ ሲሆን መልካም ስብዕና የሚገነቡ አስተሳሰቦችን በማንሳት እርስ በርስ እንማማራለን እንተናነጻለን ይላል ሰብሳቢው ወጣት ቤንጃሚን ወንዴ።
ደግ ኢትዮጵያውያን ስብስባችን የተቋቋመ ነው የትኛውም የድርጊቶች ሁሉ መጀመሪያ ጽንሱ ሐሳብ እንደሆነ እና ሰው አንድ ነገር ከማድረጉ በፊት ወደ ድርጊት ከመምጣቱ በፊት ሐሳብ እንደሚቀድም፣ ስለዚህ ሰው የሚታረምበት ቦታ፣ የሚስተካከልበት ቦታ፣ የሚለወጥበት ቦታ ሐሳቡ እንደሆነ ሐሳብ ላይ ትኩረት አድርገን አንድ ዝግጅት አዘጋጅተናል። ከዛ ቀጥለን ያዘጋጀነው እዚሁ ጋር በተያያዘ ነው። ገንቢ ግጭት የሚል ነው። ግጭት የለም ብለን ግጭት ምድር ላይ በሙሉ አይኖርም ሳይሆን ግጭቶችን እንዴት ወደ ገንቢ ግጭት መለወጥ ይቻላል? አሁን አፍራሽ ግጭቶችን ማጥፋትና ወደ መልካም ግጭት መለወጥ ማንኛውም ሰው አብሮ ሲኖር ለመተናነጽ የሚሆን ገንቢ ግጭት ያደርጋል።
እነዚህ ወጣቶች ከሰሞኑ የይቅርታ ሚስጥር ታላቅ ነው በሚል ርዕስ ተሰባስበው በመንፈሳዊ ዓለም የሚታወቁ ታሪኮችን ከምድራዊ ዓለም ጋር በማዛመድ የሰው ልጅ ይቅር መባባል አለበት ሲሉ ተደምጠዋል።
አሁን አገሪቱ የምትታየው አንዱ አንዱን በድሏል፣ አንዱ አንዱን ጎድቷል የሚል አገርን ወደ ማፍረስ የሚወስድ ነገር ይታያል እና ይህን ነገር የሚቀይረው ይቅርታ ብቻ ነው። ይቅርታ ምዕራፉን ይዘጋዋል። ክፉውን ምዕራፍ የመጣውን ወደ ጥፋት ሊያመጣ ያለውን ወደ ውድቀት ሊያመጣ ያለውን ለመበታተን ያዘጋጀውን ያንን ክፉን ጽንስ የምንደፋበት የምናስወግድበት መንገድ ይቅርታ ነው። ስለዚህ ይቅርታን ደግሞ እንደ ሀገርም እንደ ቤተሰብም እንደ ጓደኛም ሰዎች በሚገናኙበት ጊዜ ይቅርታ መለማመድ እንዳለባቸው ነው።
ወጣት ድል በድል ረታ እንደሚለው ደግሞ የመጥፎ ድርጊቶች መነሻው ሀሳብ ነው እና በተለይ ወጣቱ አሁን በሀገራችን የተዘራውን መጥፎ ሀሳብ በይቅርታ መሻር አለበት ይላል።
መንፈሳዊ ህይወት ውስጥ የሚኖር ሰው ደግሞ ይቅርታ የሚለው በዚህ ምድር ላይ በእያንዳንዱ ሰዓትና እንቅስቃሴ ወቅት ግጭቶች ሊኖሩ ይችላሉ፣ መጣላቶች ሊኖሩ ይችላሉ፣ አለመግባባቶች ሊኖሩ ይችላሉ። ግን እነዚህ አለመግባባቶች፣ ግጭቶች በዚህ ምድር ላይ ፈተናቸው እስካልሄድን ድረስ በሰማይ ውስጥ የሚኖራልና ብለን የምናስበው ያ ሰማያዊ ህይወት ዋጋ የለውም። ብዙ ሰው ይቅርታ የሚለውን ቃል ከቃል በዘለለ በህይወት መኖር አለመቻሉ አሁን ላለችበት ሁኔታ ሀገራችን ዳርጎናል። ከምንፋቀርበት ይልቅ የምንጋጭበት ነገር በዚህ ዘመን ላይ ተዘርቶልናል። በጣም ብዙ ይህንን ነገር የሰው ልጅ እንዴት ቆም ብለን ማየት እንደማንችል አይገባኝም። አንድ ሰው መጣና ክርስቶስ ኢየሱስን ጠይቋል ጥያቄ፣ ወደ ልግብ መግባት ፈልጋለሁ ግን ምን ላደርጋል? ባልንጀራ እንደራሱ ብለ ወደ እግዚአብሔር መንግስት ለመግባት ባልንጀሮቻችንን እንድንወድ ታዘናል። በቃ ይቅር የምንለው ምንድን ነገር ነው ስትሉ፣ የመጀመሪያው የተደረገብን ክፉ ንግግር ሊሆን ይችላል፣ የቀረበብን ክፉ ሀሳብ። ሰው ይቅር ማለት አለ። ብዙ ሰው ለጥላቻ ወይም ደግሞ ለግጭት መነሻ የሚሆኑ ሀሳቦችን በጊዜ በእንጭጡ መብቀት ባለመቻላችን ኋላ ላይ ለአካላዊ ጥቃት እንዳረጋለን ራሳ። ስለዚህ ሰው ይቅር ስንል በቦክስ የመታን ያደማንን፣ ያቆሰለንን፣ ያሰረንን፣ ያንገላታንን ብቻ ሳይሆን ክፉ ንግግር የተናገረንን ይቅር እንድንል ያስተምር።
ወጣት ታደሰ ደግሞ ለሀገራችን የሚበጃትን ነው እኛ ወጣቶች አሁን እየሰራን ያለን ይላል።
ሀገራችን የሚያስፈልጋት የመጀመሪያው ነገር መደማመጥ ነው። ለመደማመጥ ደግሞ ይሄኛው ይቅር ይሄኛው ጉዳይ ላይ እናውራ ማለት ያስፈልጋል። ሰው ይቅርታ የሚለው ሚስጥር ይቅር ከሚለው ይነሳል ማለት ነው። ለኔ ያ ነው ይገባኝ። ስለዚህ ሀገሪቱን የሚያስፈልጋት ይሄ ነው፣ ለመስማማት፣ ለመደማመጥ፣ ለመነጋገር። ያላስፈልጉ ነገሮች አሉ፣ የማያስፈልጉ ነገን የማያስኬዱ ነገሮች አሉ። እሱን ይቅር ብለን ከዛ ለመነጋገር፣ ለመደማመጥ፣ መስማማት መቻል አለብን ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች እንግዲህ በመግቢያችን ላይ እንደገለጽንላችሁ ዛሬ ስቅለት ዕለት ነው። በገና ጋብዛችሁ ጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅቱን በቴክኒክ ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። አለሙ አጋ በበገናው አብረዋችሁ ጥቂት ይቆያሉ።
የዛሬ ዘመን ሰው ትሁት ተዋራጅ ሆኗል ለፍጥረት አይጠፋም ጎራም ያለ አይጠፋም ጎራም ያለ ጎራም ያለ
Radio Sagale Americati.